ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ግንቦት 3 ቀን 160 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 3 ቀን 2012 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሁለት ጽሑፎችን በተከታታይ እናሰማለን። በመጨረሻም የነሐሴ ወር 2008 ዓመተ ምህረት የዲሞክራሲያ እትም ግፍ አመጽን ይወልዳል የጸናም ጎህን ያያል በሚል ርዕስ የቀረበውን አሰብተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። እሁድ ግንቦት 2 እና ሰኞ ግንቦት 3 ቀን በተሰጡ መግለጫዎች በኮሮና ቫይረስ የተያዙ ሰዎች ቁጥር በከፍተኛ ደረጃ እየጨመረ መሆኑን ለመረዳት ተችሏል። እሁድ 29 ሰዎች መያዛቸው ሲነገር ሰኞ ደግሞ እሁድ በትግራይ ተይዘዋል በሚል ለብቻ መግለጫ የተሰጠባቸው 2 ሰዎች ጨምሮ 11 ሰዎች በቫይረሱ መያዛቸው ተነግሯል። በሁለቱ ቀን ተያዙ የተባሉት 40 ሰዎች ሲደመሩ አጠቃላዩን ቁጥር 250 ያደረሱ ሲሆን አብዛኛዎቹ የጉጪ ጉዞ ታሪክ የሌላቸው ናቸው ተብሏል። ብዙዎቹም በሽታው ከተያዘ ሰው ጋር ንክኪ ያላቸው ሆኖ መገኘታቸው በሽታው በህብረተሰቡ ዘንድ መሰራጨቱን ያረጋግጣል በማለት የጤና ባለሙያዎች ተናግረዋል። በአፍሪካ እስካሁን በኮሮና ቫይረስ የተያዙ ሰዎች ቁጥር 63000 የደረሰ ሲሆን 2283 መሞታቸው የዓለም የጤና ድርጅት የአፍሪካ ቅርንጫፍ ገልጿል። በዓለም ላይ ከ4 ሚሊዮን 200000 በላይ ሰዎች በበሽታው መያዛቸው ሲረጋገጥ ከ280000 ሰዎች በላይ የሞቱ መሆናቸው ታውቋል። ሰሞኑን 51 ሰዎች በህገወጥ መንገድ ከደቡብ ሱዳን ወደ ጋምቤላ መግባታቸውን የአካባቢው አስተዳደር ኃላፊዎች ገልጸዋል። ስደተኞቹ በህገወጥ መንገድ መግባታቸው የታወቀው በአሰሳ ሲሆን በአሁን ወቅት በማቆያ ቦታ ውስጥ ተለይተው እንዲቀመጡ የተደረጉ መሆናቸውም ተነግሯል። አካባቢው ለኮሮና ቫይረስ እንዳይጋለጥ ወደ ክልሉ በሚያስገቡ ኬላዎች ከፍተኛ ጥበቃ እየተካሄደ ነው ቢባልም በይበልጥ ለደቡብ ሱዳን ተጋላጭ የሚያደርጉ መግቢያዎች በመኖራቸው ጉዳዩን አሳሳቢ አድርጎታል። ከዚህ በተጨማሪ የኮሮና ቫይረስ መመርመሪያ እስካሁን በጋምቤላ ያለመጀመሩ ችግሩን ይበልጥ ያባባሰው መሆኑም ተነግሯል። በሌላ ዜና ጋምቤላ ውስጥ በተገኘው የጊኒ ትል በሽታ ይዟቸዋል ተብለው የተጠረጠሩ ከ50 በላይ ከመሆናቸው በላይ እስካሁን ድረስ 6 ሰዎች ህክምና ተደርጎላቸው በክትትል ላይ መሆናቸው ተገልጿል። ታማሚዎቹና የተጠረጠሩት ግለሰቦች በበሽታው የተበከለ ውሃ በመጠጣት የተያዙ መሆናቸውም ተነግሯል። በሌላ በኩል በጋምቤላ እሁድ ግንቦት 2 በጣለው ከባድ ዝናብ ምክንያት የጎደሬ ወንዝ ሞልቶ በሁለት ችግኝ ማፊያ ጣቢያዎች የሚገኙ 1 ሚሊዮን በላይ የቡና፣ የቀርካ፣ የግራቢሊያ፣ የሞሪንጋ፣ የአቮካዶ ችግኞችን ከጥቅም ውጪ ማድረጉ ተዘግቧል። ከጠቅላይ ፍርድ ቤት ከፓርላማ አባላትና ከፌዴሬሽን ምክር ቤት ተውጣጥቶ ተቋቁሟል የተባለው የህገ መንግስት አጣሪ ጉባኤ የተባለው አካል በመርጫ መሰረዝና በገዢው ፓርቲ የስልጣን ማብቃት ዙሪያ የተነሳውን ውዝግብ ለሚያቀርበው የህግ አስተያየት እንዲረዳ በህገ መንግስት ዘርፍ የሚገኙ ባለሙያዎች አስተያየቶችን ለመሰብሰብ ጥሪ ያደረገ መሆኑ ታውቋል። ተቃሙ ይፋ ባደረገው ጥሪ የቅድመ ምርጫ ዝግጅቶችና ምርጫ በሚደረግበት ወቅት ያስቸኳይ ጊዜ አዋጅ ለማወጅ የሚያስገድድ ሁኔታ ቢከሰት ምርጫ ለማድረግ የማይቻል ቢሆን ዘመናቸው ያለቀ ምክር ቤቶችና አስፈጻሚው አካል የሥራ ዘመን ምን ይሆናል? ያስቸኳይ ጊዜ አዋጁ ሲያልቅ ምርጫው በምን አይነት ይከናወናል? ለሚሉ ጥያቄዎች ቀጥተኛ በሆነ መንገድ ህገ መንግስቱ ምላሽ ባለመስጠቱ በህገ መንግስቱ የተቀመጡ አንዳንድ አንቀጾች ትርጓሜ እንዲሰጣቸው ነው ብሏል። አሳብ አቅራቢዎቹ በአገር ውስጥና በውጭ የሚኖሩ በህገ መንግስት ዘርፍ የሁለተኛ ዲግሪ ወይም ከዚያ በላይ ያለው የትምህርት ደረጃ ያላቸው ነው ትርጉምን በሚመለከት የጥናትና የምርምር ስራዎች ያሳተሙ መሆን አለባቸው ይላል። የሞራኑ ሐሳብ አንድ ወጥ ይሆናል ተብሎ የማይጠበቅ ቢሆንም ያብዛኛዎቹ ሐሳብ አካሉ ላይ ምን ያህል ተቀባይነት ሊኖረው እንደሚችል የሚታወቅ ነገር የለም። በሌላ በኩል ያገዛዙ ቁንጮና ደጋፊዎች በአንድ በኩል ተቃዋሚነን የሚሉት ደግሞ በሌላ በኩል ከመስከረም 30 በኋላ በሚኖረው ሁኔታ ላይ መወዛገባቸውን ቀጥለዋል። ተቃዋሚነን በሚሉት በኩል አገዛዙ የኢትዮጵያን ህዝብ አማራጭ ባፈሙት ለመደፍጠጥ ማሰቡ ከታሪክ አለመማር ነው ማለት ገዢውን ፓርቲና ቁንጮውን ሲያወግዙና ሲያብጠለጥሉ እየሰሙ ሲሆን በአገዛዙ ደጋፊዎች በኩል ደግሞ ተቃዋሚዎች በዚህ ቀውጥ ወቅት ስልጣን ለመቀራመት መሯሯጣቸውን አውግዘው ቀውስ ለማስነሳት ቢሞክሩ እርምጃ እንደሚወስድም ማስጠንቀቂያ እየሰጡ ነው። በትግራይ ተሰባስበው ያለው የወያኔ ቡድን ምርጫው የማይካሄድ ከሆነ በትግራይ ምርጫ ለማካሄድ ማወጁ የሚታወቅ ሲሆን ከፌደራሉ አስተዳደር ተገንጥሎ ለብቻው እንቅስቃሴ እያደረገ መሆኑ እየታየ ነው። የኮሮና ቫይረስን አስመልክቶ ለብቻው በክልል ደረጃ የሚሰጠው መግለጫና በአንዳንድ ተቋሞች የደረሰባቸው ክፍፍል ይህን የሚያሳይ ነው ተብሏል። በቅርቡ የፋና ዜና ማዕከል በመቀሌ የሚገኘው ቅርንጫፉ አንደኛው ክፍል ከሌላኛው የተላከለትን ዘገባ ለመዘገብ ፈቃደኛ ባለመሆንና ማዕከሉ ያገዛዙ ቅርንጫፉ ደግሞ የወያኔ ተቀጥላ ነው በሚል ውንጀላ እየተከፋፈሉ መሆናቸውን የዜና ምንጮች ዘግበዋል። ወያኔ በጌታቸው አሰፋና ጌታቸው ረዳ በኩል ከግብጽ ጋር ግንኙነት ሳይፈጥር እንዳልቀረም ይጠረጠራል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። አይታለል አምባገነኖችና የስልጣን ጠመኞች ግን የሚያምኑት ተቃራኒውን ነው። ሁሌም ህዝብን እናሞኛለን ብለው ያምናሉ። ህዝብን ስለሚነቁ ሃያሉና አቸናፊው ህዝብ መሆኑን መቀበል ያቀታቸዋል። ልፈፋቸው ከታወቀባቸው በኋላም ሆነ ድርጊታቸው ጸያፍ ሆኖ ጭምብላቸውን ካሰለቃቸው በኋላ ተስፋ ሳይቆርጡ ይወራጫሉ። በሰሞኑ በህዝብ ላይ ግፍን የሰሩ ሊሰባሰቡና ስለ ጋራ አገራችን እናውራ ብለው ሊያወናብዱ ያዳመጥነውና ያየነው በቂ ነው። ኮሎኔሉ ገመዱ ሊበጠስ ትንሽ እንደቀረው ሊገባው አልቻለም። የህዝብን የሽግግር መንግስት መፈክር እንቦጡን ቦርቦረው ይኸውላችሁ ሊሉንም እየቃጡ ናቸው። ህዝብ ግን ጸረ ኢትዮጵያ ጸረ ህዝብ መሆናቸውን ስላወቀ የሚታደልላቸው የሚሆን አይደለም። ስለጋራ አገራችን ተወያይ ሆነው ብቅ ያሉት ሁለት አጭበርባሪዎች ብዙ የህዝብ ደም በጃቸው ያለባቸው ናቸው። ልደቱ አያሌውም ባለመንጫውም ለህዝብ ፍርድ መቅረብ ያለባቸው ናቸው። ሁለቱም የወያኔን እቅድ በስራ ለማዋል የሚጥሩ መሆናቸውን ሁሉም ታዝቧል። የሽግግር ሂደት ደጋፊ መስለው ለመቅረብ የሚጥሩት በልባቸው እንደ ኮሎኔሉ የብጥብጥ መንግስት ባይሆነው ኢትዮጵያን ከቀውስ ለማውጣት ያለው አማራጭ ይህ ብቻ መሆኑን ህዝብ ተረድቶ ስለደገፈው ደጋፊ መስለው ለማደናገር ነው። ወንጀለኛን መልሰው መላልሰው የሚያዳንቁ ስላሉም ህዝብ ታሪኩን ከመቀጽበት ይረሳል ብለው ቢደመድሙ ላይፈረድባቸው ይችላል። ስህተትን መድገምና ሰማዕትን መርሳት ግን ሊሉን እንደሚሞክሩት ፍቅርና እርቅን ማቀፍ አይደለም። ኮሎኔሉና የሃይማኖት ጭፍሮቹ ሰላም እርቅና ፍቅር በሚል ቢሰብኩም ልባቸው ወንጀል አዘል እጃቸው በደም የተጨማለቀ መሆኑን መርሳት አይቻልም። ይህን ስህተት ፈጻሚ ከሆኑት ይበልጥ የሚወቀሱት ራሳቸው ምሁር ባይ የፍርሃት የክህደት ኮሌጅ ምሩቆች አማራንን ባዮች ናቸው። ወገናቸውን በአጠቃላይ ገድሎና አስፈጅቶ እያለ ረስተውለት ሙሴያችን መጣ ብለው የሚፈነድቁለትን ይጠቅሷል። አማራውን ጠላት ብሎ ክርስቲያኑን ጠላት ብሎ በወሮበሎች ያስፈጀውን እንዳገር ወዳድ በቃለ መጠይቅ አቅርቦ ለማሻሻት መሞከር ኢትዮጵያን መካድ እንጂ ሌላ ሊሆን አይችልም። ወገናቸው እየተፈጀ በተቃውሞ ደረጃ ሸፍተናል ያሉትን ካገዛዙ ሊያስታርቁ በዚያውም የህዝብን ትግል ሊሻጥሩ የተሰማሩትም የሃይማኖት መሪዎች የሚመሰገኑ ሳይሆን በጥብቅ የሚወገዙ ናቸው። ግዳጃቸውን የዘነጉ ከቀና መንገድ የወጡ ናቸው። ልንታገል ተነሳን ያሉትም ለትግል ተነሳን መዝሙሩ ተሰምቶ ሳያበቃ ሹመት ሊሰጡን ነው ብለው መታረቅ እጅ መስጠት የታጋይን ረጅም ታሪክ የሚያቆሽሽ መሆኑን ሊረዱት ይገባል። ለትግል ተነሳው ህይወት ለሀገር ይልሰጥ ተነሳው ማለትና ባሩድ በሚገባ ሳይጤስ እጅ መስጠቱ መታረቅ ይሉታል እነሱ። ሆድና ጀርባ ናቸው የተቃረኑ። በጽናት ሊታገል ያልተነሳ ህዝብ እግሩን ለጠጠር ግንባሩን ለጥይት ያላቀረበ ህዝብ የረባ ትግል አካሂዶ ከግቡ አይደርስም። አምሮ የመጣ ጠራት ቢሰግዱለትም አይመለስም ነውና ለካሃዲና ባንዳ መንጋ ጆሮ ከልክለን በአገር አድን ትግሉ መግፋት አለብን። ዘረኞቹማ አገር አድን ትግል የምንለውንም ቃሉንም ቀምተዋል። አገር ያለ ምክር ቤት ዓለም አገር እንዲሉ አገርን ከጥፋት ለማዳን መተባበር የግድ ነው። የሽግግር ሂደት ያልነውም በሰላም ሁሉም መክሮና ተስማምቶ መፍትሄ ጎዳናውን እንዲወስን በመፈለግ ነበር። ያማራጭ በገዢዎቹ ከተዘጋ አንድ ሆኖ ብረት ማንሳት አመጽን ማደራጀት አማራጭ የለሽ ይሆናል። በህብረት መስረታና ትግል ሰፊ ተመክሮ ያለውና ከፍተኛ ዋጋ የከፈለው ይሃፓ ትላንትም እንዳደረገው ሁሉ ዛሬም ህብረት ህብረት ሲል የሚደመጥ ነው። ግዳጃችን አጣዳፊና ህብረትንም ጠያቂ መሆኑን በመረዳት ነው ማለት ይቻላል። ወያኔና ተከትሎት የመጣው ጭፍራው በየፊናቸው ህዝብን ለመከፋፈል ቀንተሌት እየጣሩ ናቸው። ሞርተብዮቹም የዚህ ጸያፍ ድርጊት ተባባሪ ሆነዋል። ትላንት እነገደይ ዛሬ እነጋቢሳ ገርባዎች ሆዳደሮችም ተደባልቀዋል። የለመዱ አድርባዮችና ገርሻጮችም ዘመናዊ የገደል ማሚቶች ሆነዋል። ሁሉንም ህዝብ ያውቃቸዋል። ማን በህዝብ ላይ በዘረኝነት ወንጀል ፈጸመ አስፈጸመ? ማን ቅንጅትና ህብረትን አፈራረሰ? ማን ትላንትም ዛሬም ባንዳ ሆነ? መልሱ ግልጽ ነው። ተጠያቂዎቹ ህዝብን ይቅርታ መጠየቅ እምቢ ብለዋል። በወንጀላቸው እየቀጠሉ አገር ወዳድ አስመስሎ ለመቀበል ለመጥራት መጣሩ አገር ላይ በደል መፈጸም ማለት ነው። ሁሌም ህዝብ ተታለለ ማለት ነው። ይህ ደግሞ ይቅርታ የማይደረግለት ድክመት ነው። ስም መጥራትም አስፈላጊ አይደለም። ትላንትም ዛሬም በክህደት ጎዳና የሚነግዱትን የምናውቃቸው ነንና ቀደም የጊዜያዊ ህዝባዊ መንግስት መፈክርን የተቃወሙና ለደርግ ያደሩ በደም የተጨማለቁ ትላንት ለወያኔ ሰግደው የህዝብን ትግል ያወገዙ የድሃውን ልጅ ለማስጨረስ ነው ያሉ መላ ወይስ ዱላ ብለው ብረት ያነሱትን ያጥላሉ ዛሬም ዞረው ኮሎኔሉን ደግፈው የሽግግር ሂደት ያሉትን በቀጥታም ወይም በእጅ አዙር የደገፉ መስለው በማጥቃት ላይ ተሰማርተዋል። ጎራችን በአስቸኳይ የጽዳት እንደሌ ቆየነው አለ ምክንያት
አይደለም። ተጣሩን ዲላላ የላላውን ወጥር ተብሏል። የላላውን ለማወጥር የህዝብ አንድነት ወሳኝ እንደመሆኑ መጠን የህዝብን ጎራ ማጽዳት ደግሞ የግድ ነው። ዘረኛውን ባንዳውን አድርባዩን አንጃውን ይዞ ወደፊት ለመጓዝና መሰረታዊ ለውጥ ለማምጣት አይቻልም። እነክህደቱን አቅፎ ድልን መመኘት ቅዠት ነው። መላኩ ተፈራ ይፈታልን ባዮችን ከህዝብ ጎራ ጠቅሎ መገኘት ራስን ማላላት ማልፈስፈስ ብቻ ሳይሆን ራስን ማጥፋት ነው። ያውም ዳግም መንጌ መሌ ባዮችም የትግላችን ጋሪጣዎች ናቸው። ነጋሪት ጎስሞ ባንዳ ቡከን አድርባይ ተለይ ማለት ያስፈልጋል። ኮፍያ ያደረገ ሁሉ ሙስሊም ነው፣ የተመጠመ ሁሉ ቄስ ነው፣ ቄስ ነኝ ያለ ሁሉ እምነቱን ጠባቂ ነው ማለትም አይደለም። ተኩላና ቀበሮ የበግ ለምድ ቢለብሱ በጎች አይሆኑም። ጅብ የሉካንዳ ቤት ጠባቂም ሊሆን አይችልም። ቢያነክስም ሜዳን እስኪያገኝ ነው ተብሎ የል። ስለዚህ ሳንዘናጋ ጎራችንን ማጽዳት አለብን። ተመሳስለው ውስጣችን ገብተው ከውስጥ ሆነው እንዳይሸረሽሩን እንዳይሻጠሩን። የህብረታችንም ጠላቶች ናቸውና ጎራ ስናጸዳ ህብረት ምስረታችንና አንድነታችንም ይጠናከራል። ይህን መገንዘብ ዛሬ ነው አስፈላጊና ወሳኝም ነው። አገር አድን ትግላችን ባስመሳዮችና ወንጀለኞች እንዳይደናቀፍ ጠንቀቅ እንበል። ድል ለኢትዮጵያ ህዝብ ትግል። ኢትዮጵያዊነትን ጠብቀን በዘረኞች ላይ ድልን እንቀዳጅ።
የድሮዎቹ የፖለቲካ ደላሎችና የአሁኑ አክቲቪስቶች ስራቸው አንድ አይነት ነው። የሚያፈሩት ንቁ የፖለቲካ ተሳታፊዎችን ሳይሆን ነሆለል ዜጎችን፣ ፖለቲካ ጠይዎችን፣ በስሜት ጋላቢዎችን፣ ዕውቀትን በአንድ ቀን ጨራሽ ቱኪዎችን፣ የወሬ ሱሰኞችን ነው። ድሮ ድሮ ወጣት ፊልም ቤት ገብቶ እንዳየው አክተር ልሁን ብሎ ሲወጣጠር ማየት እየተለመደ ነበር። ያሁን ጊዜው ደግሞ በዩቲዩብ ቻነል ራስን ማቅረብ፣ ድንቁርናን ማስለካት፣ አክቲቪስትነን ባዮችን እያዳመቁ ገንዘብ እንዲሰበስቡ ማስደረግ ለራስ ቀጣይ የማስመሰል ብቃት ራስን ማዘጋጀትና ልምድ መቅሰም ከዚያም በድፍረት የሚሊተሪ ስትራቴጂስት ሆኖ መታየት የፖለቲካ ተንታኝ ሆኖ መገኘት አክቲቪስት አቀባባይና ተቀባባይ ነጋዴ እንዲሆን ማድረግ የሰብአዊ መብት አስከባሪ ለመምሰል ሰዎች የሚደበደቡበትን ምክንያት ሳይሆን በአንድ ማህረብ የሃያ ተመካቾችን ደም ሲጠርጉ ፎቶ መነሳት የሚፈልጉትን በንግግር ሩህሩህ በገንዘብ ቸር መባል የሚመርጡትን ማፍራት ይነው የአክቲቪስቶች ድርሻ። አክቲቪስት ማለት የስለላ ሊቅ፣ የፖለቲካ ተንታኝ፣ የሚሊተሪ ስትራቴጂስት፣ የታሪክና የፍልስፍና የሳይንስና የህብረተሰብ ጥናት ተመራማሪ አድርጎ ራስን መሾም ማለት ነው። አክቲቪስት ማለት በአመት አንድ ጊዜ በጎትቶ ሄዶ የተረሱትን በማስታወስ ምስጋና ለማትረፍ የሚጥር የሃይማኖትም የዓለማዊ ሰብእና ያለው የአገር ልብሱን ዠቅ አርጎ አመት በዓል አክባሪ መስሎ መታየት የሚወድ ለሀገር መምከር ሳይሆን የግለሰቦችን ድግስ መዘከር የሚፈልግ በተፈለገበት ሳይሆን ባልተፈለገበት ዘው የሚል ጀውጃዋ ፍጥረት ነው። ድሆችን ጎበኘው ብሎ ለስጋው ምስጋናን ለነፍሱ ጽድቅን ለማግኘት የሚጥር አስመሳይ ነው። አምባገነን መሪዎች ወደ ታችም ወደ ላይም እንዳይ አድርገው የቀረጹት ነሆለል ማለት ነው። አክቲቪስት ቆዳው ብልጣብልጥ ድቡ ጅላጅል ባፉ አዋቂ በገብሩ ሰራቂ የሆነ ፍጥረት ነው። ከትርክቱ ድርጊቱን የሚመርጠው አስተዋዩ የኢትዮጵያ ህዝብ ዝም በማለቱ ጆሮ ድንቁር አይነ ስውር ተደርጎ ሊፈረጅ ይችላል። ሐቁ ግን እሱ አይደለም። ሐቁ የአክቲቪስቱን ግልብ አመለካከት ተከታዩ አጢኖ ሊረዳው ያለመቻሉ ነው። በዚህ አይነቱ አስተሳሰብ ህዝብ የሚጠለፍበትን ዘዴ የሚያመቻቹት አምባገነኖች ቀልብን በመሳብ በሀገራችን ተደጋጋሚ ወንጀል ፈጽመዋል። በመንግስቱ ኃይለማርያም የደርግ ዘመን በኦጋዴን ድንበር ላይ ለብዙ ዓመታት የቆየው ጦር ወደ ጎንደርና ኤርትራ እንዲዛወር ተደርጎ በሩ ለሶማሊያ ክፍት ከሆነ በኋላ በደረሰው ጉዳት ህዝብ እንዲጎዳ አስደረገዋል። የመለስ ዜናዊ ወያኔም በተመሳሳይ መልኩ ኢትዮጵያ ድንበር አያስፈልጋትም፣ ኤርትራ ነጻነት እንድታገኝ ፈቃዳችሁ ይሁን ብሎ ለተባበሩት መንግስታት ሲጽፍ ጥያቄው የቀኝ ግዛት ጥያቄ እንደሆነ አስመስሎ ባርነት ወይስ ነጻነት የሚል ምርጫ ለህዝቡ እንዲቀርብ በማስደረግ ሁለቱን ወንድማማች ህዝቦች ለማለያየት ተመሳጥረው የሰሩት ሁለቱ ድርጅቶች ማለትም ወያኔና ሻቢያ መሆናቸው የታወቀ ነው። የጠብ ቆስቋሽ ሆነው ከመቶ ሺህ ህዝብ በላይ ያለቀበትን ጦርነት ያካሄዱትም እነሱ ናቸው። ውጤቱ ወንድማማቾች እንዲተላለቁ ማድረግ ብቻ ሆኖ አልፏል። ይህ ቁስላችን ሳይሽር አሁን ደግሞ ሌላ ጦርነት እያዘጋጁልን ነው። ከግብፅም ሆነ ከአሜሪካ ጋር ቅቤ ጠባሽ ሆኖ እሽኮልሌ ሲል የሰነበተው አብይ አህመድ አሁን ደግሞ የጦርነት አደጋ አንዣቧል እያልን ነው። አደጋው እንዲከሰት ማን መንገድ ከፈተና? ማን ነው ህዝቡን ከትውልድ ስፍራው እያፈናቀለ ቤት አልባ አድርጎ አገሩን እንዲጠላ ያስደረገው? ያባ ዛሬም እንደ በፊቱ የሁለቱንም አገር ህዝቦች ወደ ጦርነት እንዳትገቡ፣ ይሄ የሁለት ህዝቦች ጦርነት ሳይሆን የስልጣን ስግብግብ የሁለቱ አገራት ዲክታተሮች የሚፈጥሩት ጦርነት መሆኑን ተገንዘቡ ብሎ ቢሰብክ ለጠላት አገዘ ተብሎ ሊወገዝ ይሆን? የዓለም ህዝብ በኮሮና ቫይረስ እያለቀ ያለው በጦርነት እየተገደለ ያለው በአመራር እጦት ምክንያት መሆኑ ሊካድ አይችልም። አጭበርባሪዎች ጭንብል አጥልቀው ነው አገራችንን ያጠፏት። የአገር ጥቃቱ አሁንም አልተቋረጠ። ከራሳችን ውጭ በማን ማሳበብ ይቻላል? የአመራር ብቃታቸው እየተጋለጠና የውስጥ ህብረትን አንድነትን እየሸረሸሩ እየታየ ስታቆሻብሉ የነበራችሁ ሁሉ መልሳችሁ ምን ሊሆን ነው? አሁን ዛሬም የአክቲቪስት ተግባር ማከናወን፣ አሁንም ማሽቃበጥ፣ የጦርነት ከበሮ መደለቅ አረ ከህሊናችሁ መከሩና አገራችሁን አትርፉ። የማስተዳደር ብቃት የሌለውን የአገርና የወገን ፍቅሩን ፋታ ያገኘ መስሎት በማጥቃት የገለጸው አብይ አህመድ አመኒታ ሊቸረው የሚችል ግለሰብ አይደለም። የኢትዮጵያ የጎበዝ አለቃ መርጦ መታገሉን ያውቀበታል። አገሩን ግን በማንም አያስደፍራትም። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ስ42 ቁጥር 9 ሐምሌ ነሐሴ 2008 ዓመተ ምህረት ግፍ አመጽን ይወልዳል የጸናም ጎህን ያያል። ነሐሴ 26 ቀን 1967 ዓመተ ምህረት የአገራችን የመጀመሪያው ዘመናዊ ፓርቲ የሆነው ኢሃፓ ለሶስት ዓመት በህቡ ድርጅታዊ ስራ ሲሰራ ቆይቶ ራሱን በሚያስደንቅ ሁኔታ ይፋ አደረገ። መርሃ ግብሩን በልዩ ልዩ የኢትዮጵያ ቋንቋዎች በእንግሊዝኛም ጭምር በአንድ ቀን በመላ አገሪቷ ሲያሰራጭ አንድም አባል አልተያዘም ነበር። ያ ቀን የጭቁኖች ፈንጠዝያ ቀን ተብሎ ቢወራ ኋላ እንዳየነው ማጋነን አልነበረም። ኢሃፓ ዛሬም በትግል ላይ ነው። ነሐሴ 2008 ዓመተ ምህረት ደግሞ ጭቁኑ የኢትዮጵያ ህዝብ በስፋትና በጥልቀት በወያኔ ላይ አምጾ ተነስቶ ወሳኝ ፍልሚያ እያካሄደ የወያኔን የቀብር ደወል በማጮህ ላይ ይገኛል። በአካባቢ የተወሰኑና መለስተኛ ጥያቄዎች እየተካሄደ ላለው ህዝብ አመት አቀጣጣይ ክብሪት የነበሩ ቢሆንም ዋናው መሰረታዊ ምክንያት ግን ኢሃፓ ለትግል ሲነሳ አንግቦ የታገለላቸው ቋሚ የሆኑት የህዝብ መብትና ዴሞክራሲያዊ ጥያቄዎች ምላሽ ሊያገኙ አለመቻላቸው ነው። መብታችን ይከበር፣ ዘረኝነት ይወገድ፣ መሬት ላራሹ ፍትሐዊ አስተዳደር ይምጣ፣ እኩልነት ይስፈን፣ የንጹሐንን ደም ማፍሰስ ይቁም፣ የአገር ሉዓላዊነት ይረጋገጥ፣ ወዘተ የሚሉት የዛሬ መሰረታዊና አታጋይ መፈክሮች በዛም አነሰም በ1966 ዓመተ ምህረት በኢሃፓ ታጅበው የቀረቡ ናቸው።
በጊዜ ሂደት የተጨባጭ ሁኔታ መልክ ቀየር ማለቱ የሚጠበቅ ቢሆንም አንዱ ጨቋኝ ከሌላው ለወጥ ሊል ቢችልም የህብረተሰቡ ዋና ችግሮችና ጥያቄዎች ምላሽ እስካላገኙ ድረስ ዳግምና በቀጣይ ደረጃ የሚቀርቡ ይሆናሉ። የሀገራችን ችግሮች ትውልድና ዘመን ተሸጋጋሪዎች ቢሆኑም በህዝባዊ አመጽ መፍትሄ ለመስጠት ጥረት እየተደረገ ነው። የየካቲቱ ትውልድ ከአርበኞች ማህደር ብዙ ትምህርት ቀስሟል። ከዚያ ቆራት ትውልድ ጸረ ፋሽስት ትግልም የአሁኑ ትውልድ ብዙ የሚማር ሊሆን ይችላል። የሰማዕታትን ታሪክ ለማርከስ ብዙ የደከሙ ቢኖሩም ዛሬ የኢትዮጵያ ወጣቶች በእነዚያ ሰማዕታት ፈለግ ወያኔን ለማስጨነቅ መቻላቸው የተባለውን እርኩስ ጥረት ውድቅ አድርጓል። በየካቲት 66ም ቢሆን ወጣቱ ወዲያውኑ ወደ ድርጅታዊ ትግል አልመጣም ነበር። ተሳትፎው እየጨመረ የመጣው በትግሉ ውስጥና ከዘመቻው ጋር መሆኑ ይታወሳል። ላባደሮችና ሌሎች ጭቁን ዜጎችም እንዲሁ ሰንቶ የሚታገልና የሚያታግል ተስፋ የማይቆርጥ ድርጅት በመኖሩ ግን ሰፊው ህዝብ ወደ ተደራጀ ትግል ሊሳብ ችሏል። 25 ዓመት ረጅም ጊዜ ነው። ወተት ይሸፍታል እንኳን ሰው ሲበደል ቢባልም መሸፈቱ በወተት ፍላት ፍጥነት የሚሆን አይደለም። በተለይም የህዝብ ድርጅቶች ተጠቅተው ሚናቸውን ሊወጡ ከማይችሉበት ደረጃ ላይ ከሆኑ በየካቲቱ 66 ግን ከተሞች በተለይም አዲስ አበባ ደምቆና ግንባር ቀደም ሆኖ ሲገኝ ለጸረ ወያኔው ዙር ከመሃል ካለው ይልቅ አመጹ የተከታተለው በሌሎች ከተሞች ሆኗል። አምቦ፣ ጎንደር፣ ባህር ዳር፣ ደብረ ታቦር፣ ማጀቴ፣ ደብረ ማርቆስ፣ ቡሬ፣ አዳማ፣ ሻሸመኔና ሌሎችም ከተሞች የአመጽና የአድማ ማዕከሎች ሆነው ቆይተዋል። አመጹና አድማው እየተስፋፋ ነውና ደምዳሚ ግምገማ ወይም ሙሉ ዘገባ የማድረጊያ ጊዜው ገና ነው። ዛሬም እየታየ እንዳለው ስር ነቀል ለውጥ የቶሎ ቶሎ ጉዳይ አይደለምና ለምሳሌ የካቲቱ 66 ወራትን ወስዷል። ይህ ከባድ ተልእኮ ትዕግስትንና ጽናትን ይጠይቃል።
ወያኔ 25 አመት በስልጣን ሊቆየቻል ባቸውን ተጨባጭ ሁኔታዎች በተገቢው ጥልቀት መመርመርም ግድ ይላል። ወያኔ ስልጣን ላይ ሊቆየቻለው ጭካኔ የተሞላበት ተግባር በመፈጸምና ህዝብን ከፋፍሎ ለማዳከም በመቻሉ መሆኑ ለሁሉም ግልጽ ነው። ወደ ስልጣን የተጓዘው ጥላቻን መሰረት አድርጎ መሆኑ የታወቀ ሲሆን በባዕዳን እርዳታና ትብብር ስልጣን በያዘበት ወቅት ሰፊና ሀብታም አገር የሆነችውን ኢትዮጵያን መጋትና መበዝበዝ የተሻለ መሆኑን ሊገነዘብ ይችልም የተመሰረተበት የጠባብነት ዓላማና ግብ ተዋህዶ ስለነበር ትግራይን ለብቻ አሊያም ትግራይ ትግሪኝ በሚል ከሻቢያ ጋር ሊያቆራኝ ወስኖ የጎንደር የወሎና የአፋርን ለመሬቶች በመዝረፍ በትግራይ ክልል ውስጥ የማጠቃለል እርምጃ ወሰደ። ይህ አይን ያወጣ የህዝብን መብትና ጥቅም የተጻረረ ወንጀል ምንጊዜም ከማይወጣበት ቀውስ ዳርጎት ይገኛል። ወያኔ ኃይሉን በመጠቀም የህዝብን ትግል ለማፈን የቻለው የፋሽስቱ ደርግ ኢሰፓ ስርዓት ጥቃት ስላዳከመው መሆኑ ግልጽ ነው። ሰው በላው አገዛዝ ታጋይ አገር ወዳዶችን በሽብር ጨፍጭፎ ተመክሮ ያላቸውን የአገሪቱን መኮንኖችና ጀነራሎች ገድሎ የአገሪቱንም ሉዓላዊነት ለሚከዳው የባዕድ ኃይል አስረክቦ ብዙ ግፍም ፈጽሞ ህዝብን በድሎና አሰቃይቶ ጥሎ ፈርጥቷል። በርካታ የዚህ ስርዓት ኮሎኔሎችና ባለስልጣናት ዛሬ ከወያኔ ጋር አብረው መቆማቸው የሚያስገርምም አይደለም። በየወሳኝ ወቅት የደርሰናል ብለን ስንጠይቅ ያለፈውን ገምግመን የዛሬውን አጥነን ለነገው እንድንዘጋጅ ነው። ታሪኩን የረሳ ስህተቱን ይደግማል ተብሎ ይል 25 አመታት የሰፈረብን ድባብ የቀቢጸ ተስፋ ጭጋግና ዘረኛ የክፍፍል መቅሰፍት ከቅርብ ጊዜ ወዲህ እየተቀረፈ መውደቅ ጀምሯል። ሙስሊም ወገኖቻችን፣ ወጣት ኦሮሞዎችና በአሁኑ ጊዜ ደግሞ ፍርሃትን አፈር አብልተው በመነሳት ወያኔን በጎንደርና ጎጃም ገጥመው እያርበደበዱ ያሉት አኩሪ ዜጎች የወያኔን አሰቃቂ አገዛዝ የመጨረሻ ምዕራፍ በደማቸው እየጻፉ ነው። እንደ ርካሽ ዕቃ ተቸልችላና ተጥላ የነበረችው ኢትዮጵያዊነት በሐቀኛ ሰንደቋ ታጅባና ሸብርቃ ወያኔን ስትጋፈጠው አዲስ ታሪክ መጻፏን ጀመረች። የወያኔ የስልጣን መቆናጠጥ በባዕዳን ተደግፎ ማለቱን ሳንዘነጋ በኢትዮጵያ ላይ ያመጣው የውድቀት አደጋ፣ ህዝብን በመከፋፈል ላይ ተመስርቶ ያቆመው ዘረኛ ስርዓት የትግራይን ህዝብ ከሌላው ለዘላቂው ሊያጋጫልሞ እንደነበርም የሚታወቅ ነው። ህዝብን አዳክሞ ያስረከበው ደርግ ኢሰፓ ቢሆንም ለወያኔ የባዕዳን ድጋፍ በተለይ የሱዳን፣ የሊቢያ፣ የአሜሪካ አለባይነት ጠቅሞታል። አገር ወዳድ ዜጎች ደካማ ስለነበሩና የቀሩት ደግሞ ለባለነፍጡ ለወያኔ መስገዱን ስለመረጡ ያን ጊዜ የተቃወሙት ተማሪዎችም ሆኑ ለአመታት የታገለው ኢሃፓ አጋራቸው የህይወት ዋጋ ባያሌው ከፈሉ። ሰሚ ጠፍቶ እንጂ ወያኔ ጸረ ኢትዮጵያ መሆኑ ሲነገር የቆየ ነው። ወያኔ በ1967 ዓ.ም መርሃ ግብሩ መገንጠልን እንደ ዋና አማራጭ ከማቅረቡ ባሻገር በዚያው ቀጥሎ ታላቋ ትግራይ በሚል የጎንደርን የወሎንና የአፋርን መሬቶች ትግራይ ብሎ አጠቃሎ ካርታ ስሎ አቅርቦም እንደነበር የማይካድ ሐቅ ሲሆን ይህንን በቅድሚያ የተቃወመው ግን ኢሃፓ እንደነበር ታሪክ ይመሰክራል። የካቲት 66 ታሪካዊ አንደምታ በርካታ የህብረተሰቡ ክፍሎች በጋራ ተነስተው መታገራቸው ሲሆን ዛሬም ወያኔ ቀውስ ውስጥ የገባው በተመሳሳይ መንገድ በከፍተኛ ደረጃ የገጠር ከተሞችን ማዕከል አድርጎ ህዝብ በቃኝ አሻፈረኝ ወያኔ ይወገድ ብሎ ደሙን ሊያፈስ ቆርጦ በመነሳቱ ነው። ፍርሃትና ግለኝነት ከሞላ ጎደል ተወግደው ለአገር ደም ማፍሰስ አኩሪ ሆኖ ሲታይ የወያኔ የውድቀት ደወል ተደወለ ማለት ይቻላል። በአሁኑ ወቅት ደግሞ ፍርሃት ተወግዶ ኢትዮጵያዊነትና አንድነት የበላይነትን ይዞ ወያኔ ሲሽመደመጥ በተጨባጭ እየታየም ነው። ቅራኔውና መሰረታዊ ትግሉ በወያኔነትና በኢትዮጵያዊነት መካከል መሆኑን ከምንጊዜውም በላይ በግልጽ እያሳየ የመጣበት ሁኔታ መሆኑን እያንጸባረቀ ነው። ጎጃም ጎንደር ስንል ይህንኑ መሰረት በማድረግ መሆኑ ግልጽ ነው። አረመኔውን የታጠቀን ዘረኛ ቡድን እየተፋለመ ያለው ህዝብ የወያኔን ቀፎነት አጋልጧል። የሚኩራራበት ኃይሉም የሽሮ ድንፋታ መሆኑን ተገንዝቧል። ኃይል የህዝብ መሆኑም በማያወላውል መንገድ ተረጋግጦ ወያኔን ብርክ አስይዟል። የኢትዮጵያን ህዝብ በዘረኛ ቢላዋ ሲመትር የቆየው ወያኔ በተለይም ጠላቴ ነው ብሎ የፈረጀውን አማራን ከምድረ ገጽ ለማጥፋት ያላደረገው የለም። ውሎ አድሮ ይህ መከራ በሌሎችም ላይ ተረጨና ብዙዎች ተጨፈጨፉ። አኝዋኩ፣ ኦሮሞው፣ ሶማሌው፣ የሙ፣ ሱርማው፣ አፋሩ ወዘተ በሞላ በወያኔ ግፍ ተፈጽሞበታል። ወያኔ በባዕዳን ድጋፍና በኃይሉ ቢመካም እየዋለ እያደረ የራሱን የሥልጣን ዘመን በሚያደርሰው ወንጀል ገዝግዞ ውድቀቱን አፋጥኖታል። በሕዝብ ላይ ያለው ንቀትና ወጥሮ የያዘው እብሪትም ወደ የማይቀርለት የመቃብር ጉድጓዱ እያመሩት ናቸው። ተባባሪዎቹም አደጋ ተደቅኖባቸዋል። በውድቀቱ ሂደት ግን የጨዋውን የትግራይን ሕዝብ የነገ ዕጣ ሊያበላሽና ታሪኩንም ሊያቆሽሽ ይችላል የሚል ስጋት አለ። ወያኔ ወደ ውድቀቱ እየመራ ቢሆንም የኢትዮጵያን ሕዝብ ድል በመንገዱ ላይ የሚያደናቅፈው አይኖርም ብሎ መደምደም ስህተት ይሆናል። ታሪክ ያሳወቀን ሀቅ ቢኖር ሕዝብ ወደ ድል ሲገሰግስ ጠላቶቹ በጋራም በተናጠልም ጋሬጣ ጥለው ወደ ግቡ እንዳይደርስ ለማገድ ሲጥሩ ነው። አሁንም ተነስተዋል። በቅድሚያ መገንዘብና ማተኮር ያለብን ግን ጠላቶቻችን ሊያደርሱብን የሚፈልጉትን ጉዳት ሳይሆን ራሳችንን እንደ ህዝብ፣ እንደ ኢትዮጵያዊነት እንዴት ጸረ ወያኔ ትግሉን እናጠናክራለን የሚለው ነው። ራሱንም ያወቀ ጠላቱንም ያወቀ አንድ ሺህ ጦርነት ቢገጥም ሁሉንም ያሸንፋል የተባለውን ያስታውሷል ነውና ይህ የተጀመረው ታሪካዊ ተጋድሎ ወያኔን በማስወገድ እንዲደመደም ከተፈለገ መስፋትና መጠናከር አለበት። ከአዲስ አበባ እስከ ሞያሌ፣ ከጅማ እስከ ሐረር፣ ከአፋር ምድር እስከ ወለጋ ትግሉ መፋፋም አለበት። በጎንደርና በባህር ዳር፣ በአምቦና በለቀምት፣ በሻሸመኔና በሐረማያ ወዘተ የሚኖረው ህዝብ በተናጠል እንዳይጠቃ ማድረግ የሚቻለው ምልአተ ህዝቡ የሚያካሂደው የተቃውሞ እንቅስቃሴ ወያኔ ሊያሽመደምደው ሲችል ብቻ ነው። በጎጃምና በወለጋ በሐረርና በሌሎች በተናጠል እንዳይጠቃ ከተደረገ በዚህ ወያኔ እየደረሰበት ያለው ጉዳት የሚያሽመደምደው መሆኑ አጠራጣሪ አይደለም። የትግሉን ቀጣይነት ማረጋገጥ የሚቻለውም በዚሁ ብቻ ነው። ይህን ስንልም አለ ምክንያት አይደለም። ሙስሊም ወገኖቻችንን በተገቢው መንገድ የደገፋቸው ባለመኖሩ በተናጠል መጠቃታቸውን ማስታወስ ይገባል። ቀጣይነት፣ ህብረት፣ መደጋገፍ፣ ለወያኔ ጥቃት አለመበገር ትግሉን በድል ለመደምደም ወሳኝነት ይኖረዋል። ጎንደር ጎጃም የጸረ ደርግ የትግል አውድማ ሆነው ይህ ነው የማይባል ድርጅታዊ ተመክሮን ያካበቱ አካባቢዎች ናቸው። አማራው፣ አገው፣ ሽናሻው፣ ጉምዙ በድርጅት ዙሪያ ተሰልፎ አረመኔውን ደርግ ያስጨነቀ ነው። አሁንም የተረጃ ይሆንም ብንል ስህተት አይደለም። የካቲቱ የይቻላል መንፈስ ደብዝዞ ቢቆይም ዛሬ ዳግም አለሁ ብሎ ታይቶ እንደነበረው ብቅ ብሏል። ሰልፍ፣ ሙት ከተማ፣ ተኩስ፣ አድማ የዚያ ትውልድ መንገዶችና ቅርሶች ናቸው። ህዝብ ባለድል ለመሆን ትግሉን ማስቀማት የለበትም። ከሞኝ ደጃፍ የተባለው ሊደገምብን የሚችል 1997 መሆን የለበትም። የነበረን ጭራ ከያዙ አይለቁ የተባለውን የሚትባል የጎንደር ጎጃም ህዝብ አውቆታል። ወያኔ እንኳ የሚመሳሰለው ከሪያ ጋር ቢሆንም ህዝባችን በተግባርም ወያኔን በትግል አለቅ ብሎ እያራወጠው ይገኛል። በቅድሚያ ራስን ማወቅ በተባለው መሰረት ታጋዩ ህዝብ ከጎራህ ነን እያሉ ትግሉን ያኮላሹ ከሚችሉ አፍራሽ ኃይሎች ራሱን መጠበቅ አለበት። እየተካሄደ ያለው ህዝባዊ ትግል ልዩ የሚያደርገው አንደምታው ጎጥን ሳይሆን አገርን በማስቀደሙና ኢትዮጵያዊነትን በማንጸባረቁ ነው። በጎንደርና በጎጃም ተቃውሞ ያሰማው አማራ የኦሮሞውን የሙስሊሙና የሌላው ደም የኛ ነው ሲል፣ በአዳማና በሌሎች ቦታዎች የተቃውሞ እንቅስቃሴ ያደረጉት ኦሮሞዎች ደግሞ የጎጃምና የጎንደር ደም የኛ ደም ነው ብለው የወያኔንና የሌሎችን ጎጠኞች ግርግዳ አፍርሰውታል። የህዝቡ መፈክር ኢትዮጵያዊነት ነውና ለመነሻ የአካባቢ በደሎችን መሰረት ቢያደርግም አንድቶ የወጣውና ይሄው መስዋዕት እየከፈለ የቀጠለው ኢትዮጵያዊና ህዝባዊ የሆኑ ብሔራዊ ጥያቄዎችን እያስተጋባ ነው። ይህን ቀልብሰውና ወያኔን በሚፈልገው መልክ ወደ ጎጥ ክልል ለማውረድ የተነሱ እንዳሉም ምስጢር አይደለም። የወያኔ ከፍተኛ ባለስልጣናት እያስተላለፉ ያሉትን መልእክት ማዳመጡ ብቻ በቂ ነው። በህዝብ ትግል ለመነገድ የተነሱ የለመደባቸው ጭልፊቶችም ብቅ ብቅ ሲሉ ታይተዋል። ወያኔ በስልጣን ሊቆይ የቻለው በባዕዳን ድጋፍ መሆኑም ይታወቃል። ባዕዳኑ እየተቀጣጠለ በመሄድ ላይ ባለው ህዝባዊ ትግል ብርክ ይዟቸዋል። እየተካሄደ ያለው ህዝባዊ አመፅ የተከፋፈለ የጎጥ ትግል ሳይሆን ኢትዮጵያዊ ፍንዳታ መሆኑን ቢረዱትም ወያኔ ያዘዙትን ተቀባይ የኢትዮጵያን ሉዓላዊነት አሳልፎ ሰጭ ጃስ ሲሉት የሚናከስላቸው ውሻ የአገርን ለመሬት አሳልፎ የሰጣቸው ከሃዲ ቡድን በመሆኑ እንዲወገድ አይፈልጉም። ወያኔ ከወደቀ የአፍሪካ ቀንድ ፖለቲካችንና ጥቅማችን ሁሉ ይነካል በሚል ሰግተዋል። ስለዚህም ነፍስ አድን ዘመቻቸውን ጀምረው በመራወጥ ላይ ናቸው። ወያኔ እንዳበቃለትና ፍርክስክሱም እየወጣ እንደሆነ ተረድተዋል። ለውጥ የተደረገ በማስመሰል የበላይነታችንን ሊጠብቅ የሚችል ሂደት እንፍጠር በሚሉት ብልጣብልጥ ወያኔዎችና በነበረው ሊቀጥሉ በሚፈልጉ በወልቃይት ላይ የትግራይ ክልል ይወስን ብለው በሚያላግጡ ዘረኞች መሃል ልዩነቱ ጦፏል። በዚህ በዚያም ግን ይህ የወያኔ አገዛዝ እንዲቆይ የሚፈልጉ ቡድኖች የትግሉ ወዳጅ መስለው መርዛቸውን ሊረጩና ትግሉን ለማዳከምና ለማስቆም እየጣሩ መሆናቸው ይታያል። አሜሪካ ለዚሁ ስምሪት ብዙ ሚሊዮን ዶላር መድባ ቀጥረኞቿን በርቱ እያለች ነው። ሴራው ተጀምሯል። ቀድሞም ለጥፋት ያጋለጡን የውስጥም የውጭም ጸረ ህዝቦችን መሰብሰብ ይዘዋል። ከኔርማን ኮሆን ዴቪድ ሺን የአሜሪካ የወታደርና የስለላ ተቋሞች ኃላፊዎች ጋር በስብሰባ ተቀምጠዋል። ህዝባዊ ትግሉን ለማክሸፍ ኦሮሞውን ከሌላ የሚነጥሉ ቅጥረኞች በርቱ ተብለዋል። ኢትዮጵያዊውን ትግል የሚሸረሽሩና የሚከፋፍሉትም ተሰማርተዋል። በ1983 ዓመተ ምህረት እንዳየነው ወያኔን ባስመሳይ አዲስ ሽግግር የሚያጅቡ ምልምሎች እየተዘጋጁ ነው። በዚህ ላይ ደግሞ የሻዕቢያ ሚናም ሆነ በግልጽ የሚታየው መደናገጥ በግምት መግባት ያለበት ነው። ባዕድ የተባለ ሁሉ ማንም ሆነ ማን በአሁኑ ጊዜ ኢትዮጵያ ከወያኔ ነፃ ሆና የህዝብን መብት የሚጠብቅ የመንግስት ስርዓት እንዲኖራት አይፈልጉም። ይህን በመገንዘብ የይስሙላ ለውጥ በሚል ማደናገሪያ ወያኔን ከውድቀት ለማዳን የሚጥሩትን ባዕዳን ሆኑ ከሃዲ ዜጎችን ጥግ ማስያዝ ተገቢ ነው። ለባዕድ አድረው ደርግ ኢሰፓን ከጥቅም ውጭ ያደረጉ ኮሎኔሎችና ሻለቆች ዛሬም የህዝብን ትግል ለቀጣሪያቸው አሳልፈው ሰጥተው ትግሉን ሊያኮላሹ እየጣሩ መሆኑ መታወቅ አለበት። መታለል ከለመደውና ወያኔ ዳያስፖራ ከሚለው ውጭ ሀገር ነዋሪ ከሆነው ክፍል ኪሳውላቂ ሆነው የሚዘርፉት ጠንከር ብለው መሰማራታቸውም እየታየ ነው። ይህንን ጥረት ማክሸፍ የህዝብ ትግል አንዱ ግዳጅ ነው። መላው የኢትዮጵያ ህዝብ ውድ ህይወቱን ለአጋዚ ደፍሮ የሚሰጠውና ዋጋ የሚከፍለው ወያኔን በወያኔ ለመተካት ወይም ወያኔን በሌላ የባዕዳን ተቀጣሪ ስብስብ ለመለወጥ አይደለም። የህዝብ ፍላጎት ወያኔን ከነግሳንግሱ አስወግዶ ዴሞክራሲያዊት ኢትዮጵያን እውን ለማድረግና በእኩልነት ላይ የተመሰረተ አንድነትንና ሉዓላዊነትን ለማረጋገጥ ነው። ባዕዳን ደግሞ ወያኔን ለስልጣን አብቅተው አገራችንን ባያሌው እንደጎዷት ሁሉ አሁንም ወያኔን ከሙሉ ጥፋት አድነው ለማስቀጠል አሊያም የነሱ በሆኑ ታዛዦች ተክቶ የበላይነታቸውን አረጋግጠው ለማስኬድ ነው። ምዕራባውያን አገር ወዳድ መንግስት አይወዱም፣ ታዛዣቸው የሚሆነውን እንጂ። ጥቅማቸውን የሚጠብቅ አገዛዝ ነፍሰ ገዳይ ቢሆንም ይደግፉታል፣ እነሱን እስከ ተከተለ ድረስ ማለት ነው። ይህ ፖለቲካቸውና እርኩስ ተቋማቸው በአፍሪካ በተለይም ደግሞ በኢትዮጵያም የታየ ነው። በአንድ ወቅት የአሜሪካው ፕሬዝደንት ወያኔን በነጻ ምርጫ የተመረጠ ነው ብሎ ያወደሰው ሐቁን አጥቶት ሳይሆን ለእኛ ሎሌስ ከሆነ በመቶ ሺህ የሚቆጠሩ ዜጎቹን ቢገድ ግድ የለንም ከሚል ነው። ጥቅማቸውን ስለሚያስቀድሙ የኢትዮጵያን ጥቅም ክብር የሚሰጥ አገዛዝ አይፈልጉም። በመሆኑ ወያኔ ወድቆ በአገር ወዳድ መንግስት ወይም ስርዓት እንዲተካ ከቶም ምኞታቸው አይደለም። የኢትዮጵያ ጠላቶች ሁሉ አገራችን ደቃና ደክማ ከምትገኝበት አሳዛኝ ደረጃ ወጥታ እንድታንሰራራ አይመኙላትም። የሚበዘብዙን አረቦች፣ የሚዘርፉን ቻይናዎች፣ መሬታችንን የወሰዱት ሱዳኖች፣ የሚቀልዱብን ፈረንጆች ኢትዮጵያ የራሷ የምትኮራበትና የሚያኮራት መንግስት እንዲኖራት ስለማይፈልጉና አልፎም የወያኔን ጸረ አማራነት የሚጋሩ በመሆናቸው የጎንደር፣ ጎጃም ወዘተ የህዝብ ትግ መርዶ ሆኖባቸዋል። ይሄም የሚጠበቅ ነው። ኦሮሞ አካባቢ የሚካሄደው ትግልም ራስ ምታት ሆኖባቸዋል። ሽንኩርት የባህሪውን ይሸታል እንዲሉ ወያኔ ለይስሙላ ስብሰባ ግምገማ ብሎ ምንም ላይፈይድ ገንዘብ አባክኖ የወልቃይትን ችግር የትግራይ ክልል ይፍታው ብሎ አላቅቶ ተበትኗል። መጋዣውንም ማለትም የአህያ ሞክሼ የሆነውን ወዲ ደሳለኝንም ተጠቅሞ በህዝብ ላይ ሙሉ ጦርነትን አሳውጇል። እዚህም በዚያም ወያኔ ምንም ሊለወጥ የማይችል ቡድን መሆኑን እንደገና አረጋግጧል። ስብሐት ሂዶ ጻድቃን ቢመጣ አባይ ተወግዶ በትዬ ቢተካ ወያኔ ያው የደደቢቱ ወያኔ ነው። ዘረኛ፣ ካሃዲ፣ ጸረ ህዝብ፣ ጸረ ኢትዮጵያ፣ የባዕዳን ባሪያ፣ የሙስና ፊታውራሪ፣ አገርን ሻጭ። የሰማ ይስማ፣ ያልሰማ ይግማማ የሚሉት የጥንቶቹ በዚህ ሁኔታ ነው። ከአንዴም ሁለት ሶስቴም ህይወት ገብረን ድል ተነጥቀናልና ከእንግዲህስ በቃ ማለት የሚጠበቅብን ነው። የህዝብ ትግል መሪና ተጠሪ ነን ብለው ትግሉን ለጠላት አሳልፈው የሰጡ የህዝብን አድማ ያከሸፉ የከዱ ተመልሰው የህዝብ ትግል መሪና ተጠባባቂ ሊሆኑም መፈቀድ የለበትም። የጠላቶች እንዳለ ሆኖ የውጮቹም ያው እንዳለ ሆኖ ደግመን ደጋግመን እያየን የጎዳን የኛው ጠማማ ነው የሚለውን የዛፍ ቁጭት ማሰማት የለብንም። የአረመኔ ልቡ ሁሌም ቀጋ ነውና ወያኔ ያልተፈጠረበትን ሰብአዊነት ያሳያል ብሎ መጠበቅ ከንቱ ነው። ከራሳችንም ጠማሞች ቀና ነገር መመኘት እንዲሁ ፋይዳ ቢስ ነው። የጎጃም ጎንደርን ወዘተ ህዝብ ኢትዮጵያዊ ትግል ልዩና ተደናቂ ያደረጉት ሁኔታዎች ዳግም ላንደናገር፣ ዳግም ላንታለል፣ ዳግም ቡከኑን ከሃዲውን ጀግናና መሪ እንዳንል በተግባር አስጠንቅቆናል። ይህን ትግል ለምን ልዩና ታሪካዊ ቦታ ሰጠነው? ሀ በፊት ለታዩት ትግሎች ሁሉ ቀጣይ ሆኖ መገኘቱ እስካሁንም አልቆመምና። ለ ወያኔ ገደልኩት ቀበርኩት ብሎ የነበረውን ኢትዮጵያዊነት አድሶና ታሪካዊውን ሰንደቅ ዓላማ በኢትዮጵያዊ መፈክሮች አጅቦ መነሳቱ። ሀ
ወጣቱን ሽማግሌውን ሴቱን ወንዱን አስተባብሮ መቀጠሉ መ ሞታይ ፈሪ ሆኖ የፍራሃትን መጋረጃ መጣሉ ሰ ዘመናዊ የትግል ስልትን ሰልፍ ሙት ከተማ አድማ ከብረት ትግል ጋር አያይዞ ሁለገብ ትግልና መጥን ማስፈኑ ረ ለወያኔ ግድያና ድንፋታ እጅ አለመስጠቱና የወያኔን መዋቅር ድክመት በማሳየቱና መለስተኛ ድሎችንም እየተቀዳጀ መምጣቱ ነው ማለት እንችላለን። ለሕዝብ ትግል ጆሮን መስጠት ማለት ሞቱን መቀበል ማለት መሆኑን ወያኔ ያውቀዋል። ትግራይን የመገንጠል እቅዱን አፈር እንደሚበላ ይረዳዋል። ስለዚህም ባለው አቅም ሁሉ ተሰማርቶ ገንዘብ አፍሶና ቅጥረኞቹን አሰማርቶ ይህን ትግል ለማክሸፍ ጥረት ማድረጉ የሚጠበቅ ነው። ኃይል መጠቀም ገደብ አለውና ሁሌም በዚህ መንገድ ብቻ አሸንፋለሁ የሚል ቅዠት እንደማይኖረው እናውቃለን። ስለሆነም በጣም የሚተማመንበት ዘዴ ህዝብን መከፋፈል ነው። አማራውና ኦሮሞውን ሙስሊሙንና ክርስቲያኑን እርስ በርሱ ማጋጨትና መከፋፈልን ዋና ስልት አድርጎ እየተጠቀመ ነው። ከህዝብ ጎራ ነን እያሉ ግን በዚህ መስክ ተሰማርተው ህዝብን የሚከፋፈሉትን ማበረታታቱን ቀጥሎበታል። ባዳን እንዲረዱት እየተማጸነ ነው። የህዝብ ትግል ለድል እንዲበቃ አሁን እንደጀመረው መስፋት መስፋፋት አለበት። ድል ሲቀዳጅ ድረስ ቀጣይነት ተከታታይነት ሊኖረው ይገባል። እስካሁን ከትግሉ አውድማ መገኘት ያልቻሉት አለን ማለት መቻል አለባቸው። ያባደሩ ሰርቶ አደሩ የሥራ ማቆም አድማ በማድረግ ወያኔን ማንገዳገድ ይጠበቅበታል። የሀገራችንን ሉዓላዊነት ማክበር ያቃታቸው ባዕዳን የህዝብን ቁጣ ልክ ሊገነዘቡ የሚችሉት ትግሉ ሲከርና ሲመር ነው። ኢትዮጵያዊነት፣ ትግል ቀጣይነት፣ ለወያኔ አልበገር ባይነት ሕያው ሆኖ መቀጠል መቻል አለበት። ይሁን እየሆነ የመጣው ትብብርና አንድነት ከተሸራረፈ ወያኔ ከውድቀት ሊያመልጥ እንደሚችል መገንዘብ አለብን። የትግራይ ህዝብ ከሌሎቹ ወገኖቹ ጋር አብሮ ቆሞ ወያኔን መታገል ይጠበቅበታል። ይህ ካልሆነ ያስከትል የሚችለው ጉዳት ቀላል ግምት የሚሰጠው አይደለም። የወያኔ ተቃዋሚ ኃይሎች ነን የሚሉት ሁሉ በዚህ ጉዳይ ላይ ትልቅ ኃላፊነት አለባቸው። አገር ወዳዱ ህዝብ ደግሞ እየተሸረበ ያለውን ሴራ በግምት አስገብቶ የትግሉን ድል እንዳይነጠቅ መሟሟት አለበት። አምናሞኝ ዘንድሮም ደገመኝ ይባል የለ። ድል ቀርቧል፣ የወያኔ ውድቀት ደወል ተደውሏል። ስርዓቱንም ለመቅበር ህዝብ ቆርጦ ተነስቷል። ኢትዮጵያዊነትም ጠላቶቹን እያቸነፈ ነው። ጎህ ሲቀድ ለማየት ያብቃል። ድል ለኢትዮጵያ ህዝብ። የወያኔና የባዕድ ቅጥረኞች ሴራ ይከሽፋል። በተባበረ ትግል ወያኔ ይወድቃል።
ግንባር 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 ግን